Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ቅዳሜ ሰኔ 6 ቀን 2007 ዓ.ም ምሽት ፕሮግራም አስተናጋጃችሁ ሰለሞን ክፍሌ ሆናለሁ። ንጉሡ ታምሬ ፕሮግራሙን ይመራል። በሙስና ቅሌት እየታመሰ ባለው ፊፋ ዙሪያ ፍቅሩ ኪዳኔ ከፓሪስ፣ ታድለ ይድነቃቸው ከአዲስ አበባ ለአድማጮች ጥያቄ መልስ የሚሰጡበት ሰፋ ያለ ዝግጅት አለን ዛሬ። ከዚያም ሙዚቃ ቃና ቀሪውን ሰዓት ተረክቦ ሲያዝናናን ያመሻል። አብራችሁን ቆዩ። አሁን በቅድሚያ የዓለም ዜና።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ጆናህ ካሚንግስ በስቱዲዮ አብሮ ይገኛል። በሶሪያና በቱርክ ወሰን አካባቢ በኩርድ ተዋጊዎችና እስላማዊ መንግስት ነኝ በሚለው ቡድን ታጣቂዎች መካከል እየተካሄደ ባለው ከባድ ጦርነት ኩርዶቹ የአይሲልን ጠንካራ ይዞታዎች ለመቆጣጠር እየተቃረቡ መሆናቸው ተዘገበ። በሶሪያ አማጽያንና በጸረ አይሲል ጥምረት ኃይሎች የአየር ድብደባ እየታገዙ ያሉት ኩርድ ተዋጊዎች ቁልፍናት የምትባለውን ድንበር ከተማ ታል አቢያድን ለመያዝ በሰሜናዊቱ ሶሪያ በሚገኘውና የአይሲል ይዞታ በሆነው ራቃ ግዛት ክፍለ ሀገር እየገሰገሱ መሆናቸውን የሶሪያ ሰብአዊ መብቶች ቃፊር የሚባለው ቡድን ዛሬ አስታውቀዋል። ኩርዶቹ የአይሲል ወታደሮች ያሉባትን ከታል አቢያድ 10 ኪሎ ሜትር ርቀት ላይ የምትገኘውን ሳሉክ ከተማ መክበባቸውንም ቡድኑ አክሎ አመልክቷል። በአሜሪካው ወታደራዊ እስር ቤት ጓንታናሞ ቤይ ተይዘው የቆዩ ስድስት የመናውያንን ተቀብላ ለማስፈር ኦማን በተስማማችው መሠረት ሰዎቹ ዛሬ ኦማን ገብተዋል። የኦማን መንግሥት ላሳየው ሰብአዊ አድራጎትና የጓንታናሞ ቤዩን እስር ቤት ወይም ጊትሞን ለመዝጋት ዩናይትድ ስቴትስ የጀመረችውን ጥረት ለማገዝ ላበረከተው አስተዋጽኦ ምስጋና እንደሚያቀርብ የአሜሪካው የመከላከያ መስሪያ ቤት ፔንታገን ዛሬ ባወጣው መግለጫ አስታውቋል። በጊትሞ እስር ቤት ክስ ሳይመሠረትባቸው ለዓመታት የተያዙ ሰዎች መኖራቸው በዩናይትድ ስቴትስ ላይ ዓለም አቀፍ ውግዘት እንዲደርስባት አድርጎ የቆየ ሲሆን ዛሬ ኦማን የገቡት ስድስት እስረኞች መለቀቅ በእስር ቤት ውስጥ የሚቀሩትን ሰዎች ቁጥር ወደ 116 አወርዶታል። ፕሬዚደንት ባራክ ኦባማ ወደ ስልጣን እንደወጡ መጀመሪያ ከወሰዷቸው እርምጃዎች መካከል ጊትሞን ለመዝጋት የሚያስችል ውሳኔ ሲሆን፣ ጥረቶቻቸው ግን በእንደራሴዎቹና በፔንታገን ባለስልጣናት ሲተጓጎሉባቸው መቆየታቸው ተዘግቧል። ግብፅ ላለፉት ሶስት ወራት ዘግታ የቆየችውን የጋዛ ሰርጥ መተላለፊያ ዛሬ ከፈተች። የራፋ ኬላ ክፍት ሆኖ የሚቆየው ለሶስት ቀናት ሲሆን ፍልስጤማውያኑ ወደ ሁለቱም አቅጣጫዎች መውጣትና መግባት እንዲችሉ እድል ይሰጣቸዋል። የታሊባን አማጽያን ደቡብ አፍጋኒስታን ውስጥ በበርካታ የጸጥታ ኬላዎች ላይ አደጋ ጥለው ቢያንስ 17 የፖሊስ መኮንኖችን መግደላቸውን የአካባቢው ባለሥልጣናት አስታወቁ። ሄልማንድ ክፍለ ሀገር ውስጥ በተካሄደውና ዛሬም ቀጥሎ ባረፈደው ውጊያ ከታሊባንም 10 የሚሆኑ ተዋጊዎች መገደላቸውንና የታሊባን ተዋጊዎች ብዙ የፖሊስ አባላትንም ማርከው መውሰዳቸውን የአካባቢው መገናኛ ብዙሃን ዘግበዋል። የዩናይትድ ስቴትስ የሰራተኞች አስተዳደር ኤጀንሲ በሀገሪቱ ላይ ለሁለተኛ ጊዜ የተከፈተው የኢንተርኔት ጥቃት ኢላማ መሆኑ ተገለጸ። የመጀመሪያውንም ሆነ የአሁኑን ጥቃት ያደረሱት ከቻይና ጋር ግንኙነት ያላቸው አካላት ሳይሆኑ እንደማይቀር እየተነገረ ነው። ቻይና ክሱን ኃላፊነት የጎደለው ስትል እያስተባበለች ነው። ሂላሪ ክሊንተን 45ኛው የዩናይትድ ስቴትስ ፕሬዚደንት ለመሆን በሚያደርጉት የምረጡኝ ዘመቻ የመጀመሪያውን ግዙፍ ቅስቀሳቸውን ዛሬ አደረጉ። በፕሬዚደንት ባራክ ኦባማ አስተዳደር የመጀመሪያው የስልጣን ዘመን የውጭ ጉዳይ ሚኒስትር ሆነው ያገለገሉትና ቀደም ሲል ደግሞ የሀገሪቱ ቀዳሚት እመቤት ሆነው ዋይት ሀውስን በቅርብ የሚያውቁት ክሊንተን ፕሬዚደንታዊውን ቢሮ በአካልና በቅርበት እንደሚያውቁት ተናግረዋል። ሚስ ክሊንተን ፕሬዚደንት ባራክ ኦባማን የሀገሪቱን የአውቶሞቢል ኢንዱስትሪ ከውድቀት ያዳኑ፣ ለ16 ሚሊዮን አሜሪካውያን የጤና ጥበቃ ዋስትና ና ሽፋን ያስገኙ ሲሉ አሞግሰዋቸዋል። ሚስ ክሊንተን በዚሁ የቅስቀሳ ንግግራቸው ላይ በሀገሪቱ ውስጥ ለሚገኙ ሕጋዊ የመኖሪያ ፈቃድ የሌላቸው በሚሊዮኖች የሚቆጠሩ ሰዎች ወደ ዜግነት የሚወስዳቸው መንገድ መከፈት እንዳለበት፣ የተመሳሳይ ጾታ አፍቃሪዎች መብቶች ሊጠበቁ እንደሚገባ አስታውቀዋል። እጩ ፕሬዚደንት ሂላሪ ክሊንተን አክለውም የአሜሪካ ፕሬዚደንት ሆነው ከተመረጡ ለሁሉም አሜሪካውያን የሚሰራ ምጣኔ ሀብት ለመገንባት እንደሚሰሩ ቃል ገብተዋል። እኔ እጅም ሰጥሰው አይደለሁም ያሉት ክሊንተን ምንም እንኳ ወጣት ፕሬዚደንት ባልሆንም የመጀመሪያዋ ሴት ወጣት ፕሬዚደንት፣ የመጀመሪያዋ አያት ፕሬዚደንት ሆናለሁኝ ሲሉ ዕድሜያቸውንና ያገለገሉበትን ረጅም ዘመን እያነሱ በዕድሜ ለሚጎሽሟቸው የሪፐብሊካን ፓርቲው ተቀናቃኞቻቸው የጎን መልስ ሰጥተዋል። ሚስ ክሊንተን የሕግ ባለሙያ ሲሆኑ በሕግ መወሰኛ ምክር ቤቱ ውስጥም ለብዙ ዓመታት ሴናተር ሆነው አገልግለዋል። ደቡብ ኮሪያ ውስጥ ብዙ ሰው የገደለው የመካከለኛው ምስራቅ የመተንፈሻ አካላት መታወክ ገዳይ ወረርሽኝ መጠነ ሰፊና ውስብስብ ነው ሲል አንድ የዓለም የጤና ድርጅት WHO ባለሙያዎች ቡድን አስታወቀ። አዳዲስ ሰዎችም እንደሚያዙ ቡድኑ አስጠንቅቋል። እስካሁን ድረስ 138 ሰው በቫይረሱ የተያዘ ሲሆን ከመካከላቸው 14ቱ ሞተዋል። የዜናው ጊዜ አበቃ። ለቀሪ ዝግጅቶች ወደ ሰሎሞን ክፍሌ ልመልሳችሁ።
ቀጥሎ ለአድማጮች ጥያቄ መልስ ወደሚሰጥበት ቅንብር ነው የምናልፈው። የዓለሙ ትልቁ የስፖርት ድርጅት ፊፋ እንደሚታወቀው ችግር ውስጥ ይገኛል። መነሻው ደግሞ ሙስና ነው። አድሎ፣ ጉቦ፣ ገንዘብ ማባከን፣ በሥልጣን መባለግ ወዘተርፈ። ለአድማጮች ጥያቄዎች መልስ እንዲሰጡልን ሁለት እንግዶች ጋብዘን ትላንት የመጀመሪያውን ክፍል አስደምጠናል። ከፓሪ አቶ ፍቅሩ ኪዳኔ፣ ከአዲስ አበባ አቶ ታደለ ይድነቃቸው ተሰማ ናቸው። አትሌት ኃይሌ ገብረ ሥላሴ ያቀረበውን ጥያቄ ሳይመልሱ ነበርና የትላንቱ ክፍል አንድ ያበቃው። ዛሬ በኃይሌ ጥያቄ መነሻ ወደ ማጠቃለያው ውይይት እናልፋለን።
ፊፋ ውስጥ የተከሰተው ክስተት እንደ ስፖርተኛ ትንሽ ያበሳጭሃል። ሁለተኛ ነገር ደግሞ ትንሽ ኮምፕሊኬትድ ያደረገው ነገር በዚህ ቅሌት ተይዘው እያለ እንደገና ተመልሶ የፊፋው ፕሬዚዳንት መወዳደራቸው እሱ ራሱ አንድ ሪዛይን ማድረግ ከነበረባቸው መጀመሪያ ወደ እንትኑ ከመግባታቸው በፊት የእሳቸው ባልደረባ ሲያዙ ነበረ ዲዛይን ማድረግ የነበረባቸው። ሌላ ሶስተኛ ነገር እኔ የአፍሪካ ሮል በጣም ሊገባኝ የማልችል ሮል ነው አፍሪካ ያላት። ምንድን ነው ፊፋ ፕሬዚዳንት እስከሆነ ድረስ እኔ ምን አገባኝ ብሎ ቦት መስጠት በጣም ትንሽ ያበሳጫል። አፍሪካ የራሷ ራሷን መሆን መቻል የለባትም ነው። እኔ በቃ ትንሽ እኔን እሱ ነገር አበሳጭቶኛል። ለምን ያልከኝ እንደሆነ በቃ ነገሮች ሁሉ በቃ ውስጥ ለውስጥ መጠቃቀም። በነገራችን ላይ ይሄ ጉዳይ የዚህ የፊፋ ጉዳይ ወደ IAAF ወይ ደግሞ ኢንተርናሽናል አትሌቲክስ አሶሲሽን ውስጥም ይከሰታል የሚል ግምት አለኝ።
አሁንም ወደ አቶ ፍቅሩ ሊሄድና ላስጀምር።
አፍሪካ ያው እንደ እስያና እንደ ሌሎቹ አህጉር ኮንፌዴሬሽኖች ብላተርን የደገፈችው ብላተር ለአፍሪካ ብዙ ውለታ የዋለ ሰው ነው። አሁን ስለተዋከበ እኮ አይደለም መርሳት የሚያስፈልገው እና ለዚህ አፍሪካ ደግፋለች። አሁን የሚቀርብ ማን እንደሆነ ግን አይታወቅም። ስለዚህ ድንገት አንዱ አድርጦ የሚጠብቅ ሊኖር ይችላል። በፈረንሳይ መንግስትም የሚደገፈው ይሄ ፕላቲኒ የተባለው የአውሮፓ ፉትቦል ኮንፌዴሬሽን ፕሬዚዳንት ነው። አፍሪካኖች እና እስያኖች ትንንሾቹ ሀገሮች በፊፋ የድምጽ ብልጫ ስላላቸው እኛ አውሮፓውያኖቹ ገንዘብ የምናመጣው ውድድራችን በቴሌቪዥን የሚተላለፈው ምንም አይነት ለውጥ ልናመጣ አልቻልንም ፊፋ ብሎ የተሳደበ ሰው ነው። ሌላ አፍሪካም ሆነ ኤሽያ ለጊዜው የሚያቀርቡት ተወዳዳሪ አለ አይመስለኝም። አሁን የፊፋ የስራ አስኪያጅ ኮሚቴ እንደ አውሮፓ አቆጣጠር በ20 ጁላይ ይሰበሰብና በዛን ጊዜ ነው የሚወስነው መቼ ጠቅላላ ጉባኤ እንደሚጠራ እና እዛ ላይ ነው እንግዲህ ማን እንደሚቀርብ ለማወቅ የሚቻለው እና ያኔ አፍሪካም ራሷ ተሰብስባ የራሷን አስተያየት ሳትሰጥ አትቀርም።
እንዲሁ በነገራችን ላይ አቶ ፍቅሩ የኢሰ ሀያቱን ጉዳይ ዘንግተውት ነው ወይንስ ምናልባት እሱ አይቀርብም የሚል ነገር አለዎት? ብዙ ሰው ይሄን ያወራ ይገምታል ማለቴ ነው።
የለም፣ አይመስለኝም፣ የሚቀርብ አይመስለኝም። ከአሁን በፊት ተወዳድሮ አይቶታል። ስለዚህ መከራው አፍሪካ ውስጥም ሆነ እስያ የትኛውም ዓለም የወጣቶቹን ያለማዘጋጀት እና እስካሁን ድረስ ያሉት የስፖርት መሪዎች በሙሉ በእድሜ የገፉ መሆናቸው ያሳዝናል። ይህን ጊዜ ወጣቶች ቢኖሩ የዛሬ 40-50 ዓመት ቢሆን 20-30 ሰው ሊቀርብ ይችል ነበር። አሁን ማን ነው ተብሎ ስሙ እንኳን የሚጠራ የለም። ስለዚህ እንግዲህ ልክ እንደ ኩዴታ አይነት ነገር ነው። ማን እንደሚመጣ አይታወቅም፣ መጠበቅ ነው።
መልካም። እንደው በአትሌት ኃይሌ ጥያቄም ሆነ በሌላው ጉዳይ ላይ አቶ ታደለ እዚህ ላይ ጨምሩ።
አዎ እንግዲህ ብላተር ለአፍሪካ ለዓለም ፉትቦል አልሰሩም ለማለት ይከብዳል። ሰርተዋል። ከመጀመሪያም ጀምሮ የፊፋ ዲቨሎፕመንት ኦፊሰር ሆነው ሲቀጠሩ የተቀጠሩት ለአፍሪካ ነው። እንደውም ለኢትዮጵያ ጥያቄ እኔም ፎቶግራፉ አለኝ። እዚህ አፍሪካ አዳራሽ ወጥተው በልጅነታቸው የአስተማሪዎች ቡድን መሪ ሆነው ከዛ ጊዜ ጀምሮ ብዙ የልማት ፕሮግራሞች አካሂደዋል። ከዛ በተረፈ ግን ብላተር ለአፍሪካ ያደረጉት የብላተር ስጦታ ነው የሚለው ላይ እኔ አልስማማም። ትክክል አይደለም፣ መሰረታዊ ስህተት ነው። የአፍሪካ መብት ከብላተር በስጦታ የሚገኝ አይደለም። የአፍሪካ መብት ከብዙ ጊዜ ትግል በኋላ ከረጅም ጊዜ በፊት የተገኘ መብት ነው። አፍሪካ ያንን መብቷን በሙሉ ጠቅልላ ብላተር ላይ ማስቀመጧና የብላተር ስጦታ ማስመሰሏ የራሷን መብት አሳልፋ እየሰጠች ነው። እና እኔ በማንኛውም ጉባኤ ቢሆን አፍሪካ ከግለሰብ ይልቅ አጀንዳ ደግፋ ብትነሳ የተሻለ ይመስለኛል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትም $750,000 ለኢትዮጵያ ይሰጣሉ በየአመቱ ብለዋል። ብላተር አይደሉም የሚሰጡት፣ የኢትዮጵያ ድርሻ ነው ከፊፋ አባልነቷ። የምዕራቡ ሚዲያ ቢሆን ደጋግሞ ለድሃ ሀገሮች ብር ስለሚወትን ይላል። ምን ማለት እንደሆነ አይገባኝም እንጂ አውሮፓም ቢሆን ከፊፋ ገንዘብ ተጠቃሚ ነው፣ ሁሉም ያገኛል። ከዛ በተረፈ ግን ብላተር ለአፍሪካ ለሰሩት ስራዎች ብናመሰግናቸው ተገቢ ይሆናል የሚል እምነት አለ።
ምንድን ነው እዚህ ላይ አዲሱ ለመጨመር ያህል ጥያቄ ለአቶ ታደለ፣ ብዙ የአፍሪካ እግር ኳስ ፌዴሬሽኖች መሪዎች እርግጥ የብላተር ስጦታ ባይሆንም እንኳ ብላተር ያን በማስፈጸም ረገድ ሚና ተጫውተዋል የሚሉ አስተያየቶችን ሲሰጡ እየተደመጡ ነው። ለምሳሌ የዓለም ዋንጫን የማዘጋጀት ውድድር ለስድስቱ ማህጉራዊ ፌዴሬሽኖች በዙር እንዲዳረስ መደረጉ፣ የእግር ኳስ እድገት ለማበረታታት የሚደረገው የገንዘብ ድጋፍ እንዲቀጥል መደረጉ፣ እንደዚህ አይነት ነጥቦችን ይጠቅሳሉ። ለምሳሌ የናይጄሪያ እግር ኳስ ፌዴሬሽን ፕሬዚዳንት አማጁ ፒኒክ ሰሞኑን ለቢቢሲ ሲናገሩ ነበር እና ያለ ብላተር ይህ ሁሉ አይሆንም ነበር ብለዋል። እና በአስፈጻሚነት የተጫወቱት ሚና ሲሉ የሚጠይቁ አሉ።
አልኩኝ እኮ እኔ ብላተር ይሄን ነገር በማስፈጸሙ በኩል ላደረጉት ሁሉ መመስገን ይኖርባቸዋል። ነገር ግን ማስፈጸማቸው ተግባራቸው ነው። ተግባራቸውን እንደ ስጦታ ወይም እንደ ብላተር ስጦታ አድርጎ ማየት ስህተት ነው። ብላተር ሲኖር የአፍሪካ አገሮች ከፊፋ ተጠቃሚ ይሆናሉ፣ ብላተር ሲወርድ ከፊፋ ተጠቃሚ አይሆኑም የሚለው አመለካከት ስህተት ነው።
ወደሚቀጥለው ጥያቄ ሄዳለሁ። በኢሜይል የላኩ ናቸው አንድ አድማጭ። ሴፕ ብላተር እኔ ምን አውቃለሁ፣ ስንቱን ነገር አውቃለሁ፣ እያንዳንዱ ምን እንደሚሰራ ምን አውቃለሁ ሲሉ ተደምጠዋል። እንዴ እዚህ ኃላፊነት ላይ ሆነው እኔ ምን አውቃለሁ ብሎ ነገር እንዴት ነው ብለዋል። ምናልባት ቃላቸውን በትክክል ወስደው ከሆነ አላቅም። በዚህ ላይ አስተያየት ሰጡናላችሁ። አንድ ይሄ ነው። ሌላ ግን በድምፅ ያገኘሁት አለ። ከዚሁ ከዩናይትድ ስቴትስ ዳላስ ከተማ ብዙ በተለይ በእግር ኳስ ስፖርት አፍቃሪዎች ያውቋቸዋል። ዓለም አቀፍ አልቢትር ወይም ዳኛ ናቸው። በቀለ ኪዳነ ይባላሉ። ጥያቄ ልከዋል።
በተለይ አቶ ፍቅሩ እድሜ ልኩን በስፖርቱ በዚህ በፊፋ የታወቀና ጉዳዩን በቅርብ የሚከታተለው መሆኑን እረዳለሁኝ እና ትንሽ ማብራሪያ ቢሰጠኝ ብዬ ከተውኩት ስፖርቱን ዓለም ቆይቻለሁ። የተለወጡ ነገሮች እንዳሉ ምናልባት ማብራሪያ ቢሰጠን ብዬ ነው። ፊፋ የራሱ አስተዳደርና ደንብ ወይም ባይሎ ሁሉንም ነገር በዛው በስፖርቱ በዓለም አቀፉ እንትን የሚዳኝበትና የሚወስንበት እንትን ነበረው ድሮ ነው የሰማቀው ድረስ። አሁን ግን መልኩን ለየት አድርጎ ወደ ወንጀል ምርመራ ወደ ምናምን ሄዶ ለወጥ ያለ ሆኖ አግኝቼዋለሁኝ። ይሄ ነገር አዲስ የተለወጠ ነገር አለው ወይስ በጥንቱ የሚተዳደር ነው ወይስ እንደው የዓለም ቁንጮ ነኝ በማለት አሜሪካ ኢንቨስቲጌት ላድርግ ብሎ በጉልበት ይገፍቶ የመጣ ነው። ይሄንን እንደው ያብራሩልኝ ብዬ ነው።
ከግዚያ አቋያ እንግዶች ያጠራርግ ያጠረብኩ እንጂ አቶ በቀለ ረዘም አድርገው ነው የጠየቁት። ፊፋ ራሱን የቻለ አካል ነበር ፍርድ ለመስጠት። ሌላው ቀርቶ አባላቱ መካከል ችግር ቢፈጠር እንኳ ፍርድ ቤት ሄደው አያውቁም። ይሄ ጣልቃ ገብነት አስፈላጊ ነበር ወይ ነው ወይስ ይህን ትልቅ ድርጅት ለማዳከም የተቃጣ ሙከራ ነው እስከ ማለት ሄደዋል። እና ወደ አዲስ አበባ ሄጄ ለአቶ ታደለ እድል ስ ለነገሩ
ጥያቄ እንደገባኝ ፊፋ ራሱን በራሱ ይምራ ነው። የዚህ የሰሞኑ ሁኔታም ትልቁ ችግር ፊፋ ራሱን በራሱ መምራት አልቻለም ነው። ምንድን ነው እርግጥ እንኳን ፊፋና የኢትዮጵያ እግር ኳስ ፌዴሬሽን ከኢትዮጵያ መንግስት ነጻ መሆን አለበት። ነገር ግን ከወንጀል ህግ ነጻ መሆን ይቻላል ወይ ነው። እኔ ንጹህ እስከሆነ ድረስ ፊፋ ኤፍቢአይንም እኮ መክሰስ የሚችል ይመስለኛል። ግን ሰሞኑን ካየ ነው ከዚህ በተለይ ከደቡብ አፍሪካ የ10 ሚሊዮን ዶላር ጉዳይ ጋር ሲታይ ንጹህ አይደለም። ንጹህ ያልሆነ ደግሞ በአደባባይ ወጥቶ ለመሟገትም ሆነ ለመክሰስ አይደፍርም። ችግሩ የዓለም አቀፍ ወንጀልና የፊፋ የውስጥ ጉዳይ ሁለቱን ለይቶ የማየቱ ላይ ይመስለኛል። በፊፋ የውስጥ ጉዳይ እየገባ ካለ ለምሳሌ ትናንት የአውሮፓ ዩኒየን ብላተር አሁኑኑ ስራ ያቁሙ ማለቱ በማያገባው ነው የገባው፣ ትክክል አይደለም። ነገር ግን የወንጀል ጉዳዮችን ወንጀል የሚከታተሉ ተቋሞች በየሀገሩ ቢከታተሉ ስህተቱ ምን ላይ እንደሆነ አይታየኝም።
ያላቸውን አስተያየት አቶ ታደለ እንዲሰጡን ነው፣ ለቅደም ተከተሉም ተራ ለመስጠት ነው እንጂ ጥያቄው በቀጥታ አቶ በቀለ፣ አቶ ፍቅሩ ፊፋ ውስጥ ብዙ የቆዩ ስለሆኑ በተለያየ አመራር ቢያብራሩልኝ ነው የሚለውና አቶ ፍቅሩ ወደ እርስዎ ልምጣ። ይሄንንም ቀደም ያለውንም ደግሞ አንድ ሀሳብ በኢሜል የመጣውን
አቶ በቀለ እንዳለው ምንም የተለወጠ ነገር የለም። ያው የፉትቦል ህግ አለ፣ መተዳደሪያ ህግ አለው። ግን የዓለም ኢኮኖሚ ለውጡ በዚህ በቴሌቪዥን መብት የተነሳ የፉትቦሉም ሆነ የኦሊምፒክ እንቅስቃሴውም ሁሉም ባለሀብታሞች ስለሆኑ ለዚህ ነው የነ ሙስና ሁሉ የገባው እና እሱ ለመከላከል እያንዳንዱ ልዩ ልዩ ኮሚሽኖች መቋቋማቸው አልቀረም። እውነት ነው በድሮ ጊዜ ራሱ የስፖርት ድርጅቱ ብቻ ነበረ ውሳኔ የሚሰጠው። አሁን ግን ወደ ፍርድ ቤት እንዳይሄዱ ሎዛን ላይ አንድ የስፖርትን ጉዳይ የሚመለከት ፍርድ ቤት ለብቻው አቋቁመዋል። ከኮንፌዴሬሽኑ ወይ ከፌዴሬሽን ጋር የማይስማማ ወይ ጭቅጭቅ የፈጠረ እዛ አቤት ለማለት ይችላል። ይሄ ግን ወንጀልን የሚመለከት ስለሆነ በመንግስት ደረጃ ነው የተያዘውና ያው አሜሪካን ኤፍቢአይ የስዊስን መንግስት ጠይቆ እነኛን ሰዎች ሆቴላቸው ወስደው ለማሰር በቅተዋል። በመሰረቱ በስፖርት አለሙ ያው የስፖርት መመሪያዎቹ መተዳደሪያ ደንቦቹ እንዳሉ ናቸው። ይሄ የኢኮኖሚክ ጉዳይ የሆነውን እና ወንጀልን የሚመለከት ነገር ያው በፍርድ መታየት አለበት። ለዚህ ነው የአሜሪካን መንግስት ከሌሎቹ መንግስታቶች ጋር እርዳታ ጠይቆ እነኝህን ሰዎች ለማሰር እና ወደ አሜሪካን እንዲሄዱ ጠይቆ ነበረ። ግን ሁሉም አንፈልግም አንሄድም ብለዋል። በዚህ ላይ ነው አሁን ፍርድ እየተጠበቀ ያለው።
ገፍቶ የመሄድ ነገር አይታይም ግን አቶ ፍቅሩ አሁን አሜሪካ ይምጡ እስከ ማለት ድረስ ቀደም ሲል እንዳሉት የተለወጠ ነገር የለም። የራሱ የፍርድ አካል አለው፣ ራሱን የቻለ ዳኝነት የሚሰጥበት ክፍል አለ እስከተባለና ያ እስካለ ድረስ ለምንድን ነው ይሄ ሁሉ እዛ ድረስ ትርፍ መንገድ መሄድ?
መቼም አሜሪካንን ጋና ይበልጥ እናንተ ታውቁታላችሁ አይደለም። የትም ቦታ ውሳኔ የሚሰጡ የሚያስይዙ ናቸው። እነሱን የተቋቋመ ፑቲን ብቻ ነው የሞስኮው መሪ። ከሀገራቸው ውጭ መጥተው ይህንን የሚፈጽሙት በምን ኃላፊነት ነው የማለት ጥያቄ አቅርቦ የነበረው።
እስክንድር ወደ አንተ እየመጣሁ ነው። ምናልባት ከአንተ ጋር ያለ አስተያየት ካለ ወይም ጥያቄም ካለ ደግሞ ወደ እኔ ከማድረጌ በፊት
አንደኛው ጥያቄ በጽሁፍ የመጣ ነው። ከስዊዘርላንዳዊ ሴፍ ብላተር በፊትም ሌሎች ፕሬዚዳንቶች ነበሩ። ኢትዮጵያዊውን ይድነቃቸው ተሰማን ጨምሮም በርካታዎች በስራ አስፈጻሚ ኮሚቴ አባላትነትና በሌሎች ኃላፊነቶች አገልግለዋል። አሁን ፊፋ ውስጥ ምን መጣ? ፊፋ ሀብታም እየሆነ ስለመጣና የገንዘብ ምንጩም እያደገ ስለሄደ ነው ወይ ሙስና መታየት የጀመረው የሚል ነው። ሌላው ከዚህ ጋር ተያይዞ እንዲመለስ የምፈልገው በድምጽ የመጣ ጥያቄ ነው። አዲሱ
መልካም
ጥያቄውን የላከው ኮሜዲያን ደረጀ ኃይሌ ነው። ታዋቂው ኮሜዲያን ደረጀ ኃይሌ እንግዲህ የእግር ኳስ አፍቃሪና የስፔኑ ክለብ ባርሴሎና ደጋፊ ነው። ደረጀ ባርሴሎና በፕላኔታችን ያለ ምርጥ ቡድን ነው፣ ምድርን ወክሎ ከሳተርን ከጁፒተርና ከማርስ ጋር መጫወት ይችላል ብሎ ይመስለኛል። የሱን ጥያቄ እናዳምጥ።
ደረጃ ኃይሌ ይባላለሁ። ኮሜዲያን ፋሱን በደንብ ስለምከታተል በስፖርቱ ዙሪያ አንዳንድ ነገሮችን ጥያቄዎችን ለማቅረብ ነው። ከቀልዱ ባሻገር በኳስ ስለምዝናና ነው። ሴፕ ብላተር ይህን ያህል አመት መንበሩ ላይ ሲቀመጡ ከሌሎች የስራ ባልደረቦቻቸው ጋራ ሆነው በሚመሩት ተቋም ላይ የሚፈጠሩትን የሙስናና ሌሎች አመራር ብልሹነቶችን ሳያውቁ ቀርተዋል ብዬ አላስብም። እንዳላወቁ ሆነው ያሳለፉት ነው ይመስለኝና ምንም አይነት ተቃውሞ ወይም ጥያቄ ወይም ደግሞ ኦዲት ሳይደረጉ ዘንድሮ ነው ይሄ ነገር እንትን ያለው። ግን ይሄን ያህል አመት ለምን ዝም ተባሉ? የመጀመሪያ ጥያቄ። ሁለተኛ ጥያቄ አሜሪካና እንግሊዝ ናቸው በአሁኑ ሰዓት ይሄንን ነገር ይበልጥ ያራገቡትና ከፍተኛ ትኩረት ተሰጥቶት እዛ ውስጥ ያለው ነገር እንዲፈተሽ ግፊት በማድረግ ላይ የሚገኙት ልክ እንደ ዩኤን እዚህ ውስጥም ገብተው በራሳቸው መንገድ በራሳቸው ስልት አመራሩን ሊያሽከረክሩት የሚፈልጉ ይመስለኛል። ይሄን ያህል አመት ለምን ዝም ብለው ተቀመጡ? ዛሬ ላይ ለምን መንቀሳቀስ ጀመሩ? በምን ምክንያት ነው? አመሰግናለሁ።
ወደ መርሱ እንሄዳለን። በነገራችሁ ላይ ደረጀ ያቀረበው የተደጋገመ ሀሳብ አለ። አሜሪካና እንግሊዝን ምዕራባውያን ለምን እንደዚህ አሁን አሉ? ብላተርስ እስካሁን እንዴት ቆዩ? የሚል የመሳሰለና አቶ ታደለ እናስቀድም።
እዚህ ላይ ለማከል ያህል አዲሱ አሁን ያልከውን ደረጀም የጠቀሰውን ሀሳብ አንዳንድ የአፍሪካ እግር ኳስ ፌዴሬሽን ፕሬዚዳንቶችም አንጸባርቀዋል። ለምሳሌ ሲያሲ ኒያንታኪ የጋና እግር ኳስ ፌዴሬሽን ፕሬዚዳንት ናቸው። ምዕራባውያኑ ፊፋን ልክ አምስት የኒውክለር ባለቤቶች የሆኑ ሀያላን ሀገሮች እንደሚያሽከረክሩት የተባበሩት መንግስታት አይነት ድርጅት ሊያደርጉት ይፈልጋሉ ሲሉ ሰኔ 3 እንደ አውሮፓውያን አቆጣጠር በታተመው ታይም መጽሔት ላይ ተናግረዋል። እንዲህ አይነት ሀሳቦች የሚያንጸባርቁ የእግር ኳስ መሪዎችም ታይተዋል ለማለት ነው። ወደ አቶ ታደለ መሄድ ይቻላል።
እሺ፣ አንደኛ ነገር በዓለም እግር ኳስ አካባቢ እንግሊዝና ፊፋ ጸብ የጀመሩት ዛሬ አይደለም። ፊፋ እንደውም ብላተርም እዚህ ሁሉ መከራ ውስጥ የገቡት የሚመስለኝ በ1974 እንደ አውሮፓ አቆጣጠር በፍራንክፈርት ጉባኤ የሁሉም አባል አገሮች መብት እኩል ሲሆን ነው። ፊፋን የሚያክል ዲሞክራቲክ ተቋም ዓለም ላይ የለም። ጅቡቲና አሜሪካ እኩል አንዳንድ ድምፅ ነው ያላቸው። እንግሊዞች ይህንን አልወደዱም በዛን ጊዜ። እንደውም አንድ እንግሊዛዊ ዴቪድ ያሎፕ የሚባል መጽሐፍ ጽፏል። በ1999 ብላተር ለምርጫ የመጀመሪያ ምርጫ እንደቀረቡ ጊዜ ሀው ዴይ ስቶል ዘ ጌም ብሎ ነው አርዕስቱንም የሰጠው። እንግሊዞች ሌላው ዓለም ነጥቆናል ፊፋን የሚል ሰርስታሌ በ1974 ከወረዱ ጊዜ ጀምሮ ያ እምነት አላቸው። በዛ መጽሐፍ ላይ እንደውም እኮ የመጀመሪያው በዓለም እግር ኳስ የመጀመሪያው የጉቦ ተከሳሽ የኔ አባት ነው፣ 300,000 የስዊስ ፍራንክ ተቀብሎ ሀበላኝን ያስመረጠ እሱ ነው ብሎ ጽፏል። ችግሩ ምንድን ነው? የዛን ጊዜ ገፍተው መሄድ አልቻሉም፣ ማስረጃ ማቅረብ አይችሉም። አፍሪካ ደግሞ በዛን ጊዜ የጠየቀችው መብቶቿን ነው። መብቶቿን ለማግኘት ጉቦ የሚሰጣት የለም። የራሷን መብት ብቻ ሳይሆን የዓለምን መብት ነው። እኔ ዛሬ በጣም ያሳዘነኝ ምንድን ነው፣ ያንን በመከራ የተገኘ እኩልነት ፊፋ በንጽህና ተጠቅሞበታል ወይ? እንግሊዞች በተለይ ተነጥቀናል፣ የፊፋ አመራር የኛ መሆን አለበት የሚለው አመለካከት እንደተጠበቀ ሆኖ ፊፋ ራሱን ንጹህ አድርጎ ቢቆይ ማንም ሊነካው አይችልም። ዛሬ እኮ የነካው ኤፍቢአይ ብቻ ሳይሆን ስዊሶችም፣ ስዊስ ራሱ እየመረመረው አይደለም እንዴ? ግን ፊፋ እንደ ኢንስቲትዩሽን ለሌሎች ምሳሌ የሚሆን ትልቅ ተቋም ነው እና ቀጣይነት ቢኖረው ነው አሁን በኋላ ያይነ ምኞት ያለው።
የቀረበው ጥያቄ እውነት ነው። ብላተር የማያውቀው ነገር ሊኖር አይችልም፣ ዋናው በፕሬዚዳንት ሆኖ እዛው መስሪያ ቤት እየሰራ። ነገር ግን ይሄ በዚህ በሙስና መልክ ገንዘብ ለምሳሌ በሚተላለፍበት ጊዜ አሁን ለምሳሌ ደቡብ አፍሪካ ለካሪቢያን ሀገሮች እርዳታ ብላ ያስተላለፈችው $10 million ከፊፋ ይውጣ እንጂ ምን እንደተደረገ ከዛ በኋላ ያጣራ የለም። ከዚህ በቀር ደግሞ በእያንዳንዱ የፊፋ ኮንግረስ በየአመቱ የሂሳብ ሪፖርት ይቀርባል እና ሁለቱ 209 ብሔራዊ ፌዴሬሽኖች ያጸደቁት ነው የሚሰራው። ለብሔራዊ ፌዴሬሽኖች የሚሰጠው ገንዘብ ይሄንኑ ነው። ምን ላይ እንደዋለ በደንብ ተረጋግጠው ሪፖርት ይቀርባሉ? ይህንን የሚያውቅ ሰው የለም። ስለዚህ ፊፋ በአንድ በኩል ይህን ሁሉ ነገር ባለማጣራቱ አዲስ አይነት የሙስና ዘዴ የፈጠረ ይመስላል። ማለት ሂሳብ አጣርቶ ያለማቅረብ ወይም የስፖርት ሚኒስቴሮችና ብሔራዊ ፌዴሬሽኖች ብዙ ጊዜ ያለው ጭቅጭቅ በዚህ የተነሳ ነው። በዚህ ነው ብዙ ጊዜ የዚህ የሙስና በር የተከፈተውና ሁሉንም ቅሌት ውስጥ የከተታቸው።
ለሁለቱ እንግዶቻችን ለአቶ ፍቅሩም ለአቶ ታደለም የማቀርበው ጥያቄ ነው። አፍሪካ አሁን በተፈጠረው ሁኔታ ስጋት ሊገባት ይገባል ወይ ነው ጥያቄው።
በመጀመሪያ ነገር አፍሪካ ምንም የሚያስፈራት ነገር የለም። 209 ሀገሮች አሁንም ቢሆን በድምጽ ብልጫ አላቸው እና የድምጻቸው ማንም ሊወስድ አይችልም። ግን አውሮፓውያኖች በፕላቲኒ የተነሳ እንደዚህ አይነት ሀሳብ ከየቦታው ብቅ እያለ ነው። ይሄ የአውሮፓውያኖች ነው እንጂ ከሌላ አህጉር የመጣ እንትን የለም እና በዚህ በኩል ምንም አይነት ለውጥ ይኖራል ብዬ ጭራሽ አላምንም።
በጣም አመሰግናለሁ አቶ ፍቅሩ ከፓሪስ። አቶ ታደለ፣
በእኔ በኩል ቅድም ያልኩትን ነው ማጠናከረው። አፍሪካ መሰረታዊ ስህተት መሰራት የለባትም። ማንኛውም መብቷ የብላተር ስጦታ አይደለም፣ መብቷ ነው። ያንን እስካወቀች ድረስ እና በሚቀጥለውም ጉባኤ ለመብቷ እስከተሟገተች ድረስ ኤዥያም ተመሳሳይ አቋም ስለሚኖራት፣ ኮንካካፍም ተመሳሳይ አቋም ስለሚኖራቸው የዚህ የፕሮፖርሽናል ቮት ሲስተም ወይንም ለአገሮች የተለያየ የድምፅ ደረጃ ይሰጥ የሚለውን ተቀባይነት የሚያገኝ አይመስለኝም።
የሚያሰጋት ነገር የለም ነው የሚሉት
ለዛ መብቷ እስከተሟገተች።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። ቀጣዩ የሙዚቃ ቃና። አድማጮች፣ የዚህ ፕሮግራም አዘጋጅና አቅራቢ ደሳሌ መኮንን ዛሬ ስቱዲዮ የለም። ጥሩ ምክንያት አለው ለመቅረት። የሙዚቃ ቃና ፕሮግራም ተከታታዮችም በዚህ አጋጣሚ ደሳለኝና ባለቤቱን ወይዘሮ ወይኒን እንኳን ደስ አላችሁ በሉልኝ። ትላንት ወደዚህ ሰዓት አካባቢ የመጀመሪያ ሴት ልጅ አግኝተዋል። ስሟንም ቤዛ አሏት። እናትና ልጅ በሆስፒታል በጥሩ ሁኔታ ከተሟላ ጤንነት ጋር ይገኛሉ። ደሱም ከአራስ ልጁ ላይ ዐይኑን እንደ ተከለ ነው። ደስታው ደግሞ ከፊቱ ላይ ፏ ብሎ ይነበባል። እኛም ደስ ብሎናል። እንኳን ደስ አላቸው። እና ዝግጅቱን በተመለከተ ስለምትሉኝ፣ ደሳለኝ ቁም ነገረኛ ሰው ነው። ዝም ብሎ ጥሎ አይደለም የሄደው። ለባለሙያ ያውም ሥራውን በሚገባ ለምታውቅ ወይዘሮ ነው ያስረከበው። ጽዮን ግርማ ትባላለች። እኛን ማለት ቪኦኤን በቅርቡ ከመቀላቀሏ በፊት አዲስ አበባም በጋዜጠኝነት ሰርታለች። በዝግጅቷ እንደምትረኩ እምነት አለኝ። ጽዮን ሲዲዎቿን ደርድራ ልታዝናናችሁ ተዘጋጅታለች። ተረከቢያ
በጣም አመሰግናለሁ ሰለሞን። ደሳሌ መኮንንና ባለቤቱን ወይንም እኔም እንኳን ደስ ያላችሁ ለማለት እፈልጋለሁ። ደስ አድማጮቹን በእንግሊዝኛ ሙዚቃ ማዝናናቱን ባያስለምድ ኖሮ እንደውም አባት ደስ ይለዋል ልጅ ሲወለድለት የሚለው ሙዚቃ ለአድማጮቹ ጋብዝለት ነበር። ግን ደግሞ ሰለሞን እንዳለው ደስና ወይን ያገኙት ቤዛ የተሰኘች ሴት ልጅ ነውና እለቱን እንስት ድምጻውያን ያቀነቀኗቸውን ቆየት ያሉ ዜማዎች መራርጭ ለአድማጮቹ ጋብዝለታለሁ። በስተመጨረሻ ሰዓት ከበቃኝ የአሜሪካን የነጠላ ዜማ ሰንጠረዥ በዚህ ወር የበላይነቱን ተቆጣጥረው ከያዙት ዜማዎች ከአንድ እስከ ሶስተኝነት ደረጃ ላይ ያሉትን ለመጋበዝ ሞክራለሁ። ለደሴ እንኳን ደስ አለ መልእክት ሳደርስ ሰላምታ ዘነጋሁ። እንደምሰነበታችሁ የሙዚቃ ቃና አድማጮች፣ ሰለሞን በመግቢያው እንዳስተዋወቀው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አብሬያችሁ የማመሸው ጽዮን ግርማ ነኝ። አሊሻ ኪስ ሱፐር ውመን ስትል ያቀነቀነችውን ዜማ በመምረጥ የሙዚቃ ግብዣ ልጀምር። ሱፐር ውመን አሊሻ ኪስ።
For the better part of me, yeah, 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 yeah.
አልሻ ኪስ ለናቶች ለህቶች ባጠቃላይ ለሚለፉ ለሚደክሙ ሴቶች እችላለሁ የሚል መንፈስ እንዲያድርባቸው ለማድረግ ያቀነቀነችውን ዜማ ነበር የጋበዝኳችሁ። በማስከተል Saving All My Love For You ትላናለች Whitney. የራስሽ ወንድ ኑርሽሉኛል ግን በመከርኩ ግዜ አለቅሳለሁ እቤት ብቻዬን ቁጭ ብዬ አንተን ባስብ መርጣለሁ ያለኝ ፍቅር ሁሉ ላንተ ነው saving all my love for you ትለናለች Whitney Houston Whitney ፍቅረኛቸውን እንደልባቸው ማግኘት ለማይችሉ ንስቶች ያቀነቀነችውን ዘፈን ነበር የጋበዝኳችሁ እንደ አውሮፓውያን አቆጣጠር በ1998 ዓ.ም ተመረተ The Boy's Mind የተሰኘ አልበም አውጥታ የነበረችው ሞኒካ በወቅቱ አልበሙ ተወዳጅ እንደነበር ይታወሳል። ከዚህ አልበም ላይ ሚስቲ ብሉ የተሰኘውን ዜማዋን አስከትዬ ልጋብዛችሁ። ለረጅም ጊዜ ካይምሮይ ላውጣ ሞክሬያለሁ ግን አልቻልኩም አንተ ማሰብቻ አለሜን በሐሳብ ይጋርድብኛል ስትል ሞኒካ ያቀነቀነችውን ዜማ ነበር የጋበዝኳችሁ ክርስቲና አጉሌራ ደግሞ አይ ተርን ቱ ዩ ትለናለች በዝናብ መካከል ስጠፋ አይን ብርሃን ይሆነኛል መሬት በከዳኝ ጊዜ ዓለም ሊያሳብደኝ ሲደርስ አንተ ሁሉንም ትመልሰዋለህ በወደኩ ጊዜ ከፍ ታደርገኛለህ ትላለች ክርስቲና አጉሌራ አይ ተርን ቱ ዩ በተሰኘው ዜማዋ When I'm lost in the rain In your eyes I know I'll find the light To light my way When I'm scared Losing ground When my world is going crazy You can turn it all በዙሪያቸው ሆኖ የሚያበረታታ ላላቸው በችግር ጊዜ የሚደርስላቸው መልካም ጓደኛ ላላቸው ሁሉ ይሁን ስል አይ ተርን ቱ ዩ ነበር የጋበዝኳቸው በመራረጥኳቸው ለስለስ ያሉ የእንስት ድምጻውያን ዜማዎች ዘና ያላችሁ እንደሆነ ተስፋ አደርጋለሁ አሁን ደግሞ የኦቋን አቀንቃኝ ሲሊንዲዮን አም አላይቭ የተሰኘ ዜማ ልጋብዛችሁ አም አላይቭ ሊዮና ሉዊስ better in time ስትል ያቀነቀነችውን ዜማ እንሆ።
You don't know this. We never planned to live here, were you?
አብራችሁኝ ቆያችሁት የሙዚቃ ቀን አድማጮች፣ የዕለቱን ፕሮግራም እየመራ የሚገኘው አቀናባሪ ንጉሱ ታምሬ የተመደበልኝ የአየር ሰዓት መጠናቀቁን እየጠቆመኝ ነውና በዚህ በግንቦት ወር በነጠላ ዜማ ሰንጠረዥ ላይ እየመራ የሚገኘውን የዊዝ ከሊፋን ሲዩ አጌን በመጋበዝ ልሰናበታችሁ። ዊዝ ከሊፋ ሲዩ አጌን በመኪና አደጋ ሕይወቱ ላለፈው የፊልም ባለሙያ ፖል ዋከር መታሰቢያ እንዲሆን ያቀነቀነው ዜማ ነበር። እኔም ለዛሬ በዚሁ ሰናበታችኋለሁ። ሳምንት ሌሎች ሙዚቃዎችን መራርጬ እጠብቃችኋለሁ። ለዛሬው See you again. Bless you, son of a bit. Then I do.
It's been a long day without you, my friend. And I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it when I see you again. When I see you again.
Damn, who knew? All the planes we flew, good things we've been through, that I'll be standing right here talking to you about another path. I know we love to hit the road and laugh, but something told me that it wouldn't last. Had to switch up, look at things different, see the bigger picture. Those were the days, hard work forever pays. Now I see you in a better place. See you in a better place. How can we not talk about family when family's all that we got? Everything I would do, you were standing there by my side. And now you gon' be with me for the last ride.
It's been a long day without you, my friend. And I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it. When I see you again,
when I see you again. First you both go out your way and the vibe is feeling strong and what's small turn to a friendship turn to a bond and that bond will never be broken, the love will never get lost. And when brotherhood come first, then the line will never be crossed. Established it on our own when that line had to be drawn, and that line is what we reach, so remember me when I'm gone. How can we not talk about family when family's all that we got? Everything I went through, you were standing there by my side. And now you gon' be with me for the last ride.
Let the light guide your way. Yeah. Hold every memory as you go. And every road you take. Without you, my friend, and I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it when I see you again. When I see you.
በጽዮን ግርማ ምርጫዎች እንደተደሰታችሁ እርግጠኛ ነኝ። አሁን የማጠቃለያ ዜና ላሰማችሁ። በሶሪያና በቱርክ ወሰን አካባቢ በኩርድ ተዋጊዎችና እስላማዊ መንግስት ነኝ በሚለው ቡድን ታጣቂዎች መካከል እየተካሄደ ባለው ከባድ ጦርነት ኩርዶቹ የአይሲልን ጠንካራ ይዞታዎች ለመቆጣጠር እየተቃረቡ መሆናቸው ተዘገበ። በኩባው የአሜሪካ ወታደራዊ እስር ቤት ጓንታናሞ ቤይ ወይም ጊትሞ ተይዘው የቆዩ ስድስት የመናውያንን ተቀብላ ለማስፈር ኦማን በተስማማቸው መሰረት ሰዎቹ ዛሬ ኦማን ገብተዋል። ግብጽ ላለፉት ሶስት ወራት ዘግታ የቆየችውን የጋዛ ሰርጥ መተላለፊያ የራፋ ኬላ ዛሬ ከፈተች። የዩናይትድ ስቴትስ የሰራተኞች አስተዳደር ኤጀንሲ በሀገሪቱ ላይ ለሁለተኛ ጊዜ የተከፈተው የኢንተርኔት ጥቃት ኢላማ መሆኑ ተገለጸ። ሂለሪ ክሊንተን 45ኛዋ የዩናይትድ ስቴትስ ፕሬዚደንት ለመሆን በሚያደርጉት የምረጡኝ ዘመቻ የመጀመሪያውን ግዙፍ ቅስቀሳቸውን በኒውዮርክ ሮዘቬልት ደሴት ላይ ዛሬ በሺዎች ለሚቆጠሩ ደጋፊዎቻቸው ባደረጉት ንግግር ጀመሩ። እጩ ፕሬዚደንት ሂለሪ ክሊንተን አክለውም የአሜሪካ ፕሬዚደንት ሆነው ከተመረጡ ለሁሉም አሜሪካውያን ሁሉ የሚሰራ ምጣኔ ሀብት ለመገንባት እንደሚሰሩ፣ ባለመካከለኛ ገቢውን አሜሪካዊ ለማጠናከርም ቃል ገብተዋል። የማጠቃለያ ዜናው ይኸው ነበር። ጤና ይስጥልኝ።
አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.